ራሳችን እናወጣዋለን ቶሎ ብለን። እግዚአብሔር የተመሰገነ ይሁን። አስተተኛው ክርስቶስን ለማስተማር ብዙም አይናፍቀኝም፣ ነገር ግን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን በራእይ ምዕራፍ 13 ላይ የሚናገረውን የአምላካችንን ቃል በጌታ በኢየሱስ ስም አነባለሁ። አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር። ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞቱ ለሞት እንደ ታረደ ሆኖ አንዱን አየሁት፣ ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ፣ ለዘንዶም ሰገዱለት። ለአውሬው ስልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱንም ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብና ስሙንም ናማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ሐሰተኛው ክርስቶስ ያው የመቼም እንኳን ክርስቲያን የሆነ ሰው ትታችሁ ዓለማውያኖች ሆሊውድ ፊልም ሁሉ ተሰርቶበታል እና ብዙ መጽሐፍቶች ተጽፈዋል እና በፊክሽን መልክ ተጽፈዋል። መጽሐፍ ቅዱስን በመተርጎም ወይም ያውሬው ማንነት ለመግለጥ በጣም በርካታ የሆኑ ጽሑፎች ተጽፈዋል። አንዳንዶቹ መጽሐፍቶች በጣም የሚያስደንቁ ናቸው። አንዳንድ የጌታ ልጆች እንዴት ያለ ድፍረት እንዳላቸው እምነት እንዳላቸው ትደነቃላችሁ። በ1994 ዓመተ ምህረት በዚህ ሀገር በነበርኩበት ጊዜ አንድ መጽሐፍ አግኝቼ ነበር። ዓመተ ምሕረቱን ማረሳው ታሪኩን ስለማስታውስ ነው። እና በዚያን ጊዜ ጆን ካርሎስ ዘ አንታይ ክራይስት የሚል መጽሐፍ ነበር። እና አንታይ ክራይስት እንደው ስም ተሰጥቶት በምድር ላይ አለ እንደ ብዬ ኪውሪየስ ሆኜ ነው መጽሐፉን ማንበብ የጀመርኩት። እና የስፔን ንጉሥ የነበረው ነው ጆን ካርሎስ ታስታውሱ እንደሆነ። እና እሱን አንታይ ክራይስት እንደሆነ የሰውየውን የትውልድ አረጉን ያለውን ስልጣኑን ትሬኒንጉን እውቀቱን ምን ልበላችሁ በቃ እንዳለ አብጠልጥሎ አንታይ ክራይስት እንደሆነ እና በጣም በቃ ታሪካዊ ማስረጃ የሰውየውን ሁኔታና ማንነት ያለበትን ሁኔታ እንዴት በሚገርም ሁኔታ እንደጻፈው ሰውየውን ነግራችሁ አልችልም። እንዳጋጣሚ ለኮንፈረንስ ወደ ሺካጎ አካባቢ ሄጄ ነበርና መጽሐፉን ይዤው ዩኒቨርሲቲ ውስጥ ነበር ያ ፕሮግራም የሚካሄደው። እና አንድ ሰው አየና በመንገድ ላይ ሲሄድ እኔ እንዴት እንዳየውም አላውቅም እንደዚህ በእጄ ይዤ ነበር የሚሄደው። እና ዋት ኢዝ ዛት ቡክ ከም ኦን ፕሊዝ ሌት ሚ ሲ ኢት ዋት ኢዝ ዛት አለኝ። ከዛ ምን ነው አልኩት። እንዴ ጆን ካርሎስ እኔ እንዴት አይኑ ራሱ ልጁ እዛ ላይ እንዳረፈም አላውቅም። ዋይ ዱ ዘይ ሴይ ሂ ኢዝ አን አንታይ ክራይስት ሂ ኢዝ አ ናይስ ፐርሰን አይ ላይክ ሂም ሂ ኢዝ ማይ ኪንግ አለ። ከስፔን የመጣ ተማሪ ነበርና በጣም እንትን አለ። አንታይ ክራይስት ኦባማም አንታይ ክራይስት ተብሏል። ምን አንታይ ክራይስት ያልተባለ ማን አለ? እና 666 ቁጥርን እየደመሩ በጣም በርካታ ሰዎች የስማቸው ቁጥር ፊደሉ ተደምሮ የሚያመጣውን ቀመር ሲታይ 666 ያልሞላ ማንም የለም። እኛን ምንሞክር ከዚህ መካከል ምናልባት አንድ ሰው ላይጠፋ ሁሉ ይችል ይሆናል። ስለዚህ አንታይ ክራይስት በጣም ብዙ ሰዎችን ኪውሬስ ያረጋቸዋል። እንደዚሁ ሲመለከቱት ይሁን እንጂ በመጽሐፍ ቅዱስ ውስጥ ስለ ጸረ ክርስቶስ ስለ ሐሰተኛው ክርስቶስ سنመለከት ልናውቃቸው የሚገቡ ቤዚክ የሆኑ መሰረታዊ ነገሮች አሉ። ይሄ ያነበብኩላችሁ የራእይ መጽሐፍ ምዕራፍ 13 ከምዕራፍ 12 ቀጥሎ ነው ያለው። እና ምዕራፍ 12 ላይ ያለውን ጠቅለል ባለ መንገድ ለማሳየት ሞክሬያለሁ። ቀደም ብዬ ባስተማርኩበት ጊዜ በራእይ ምዕራፍ 12 ላይ የምንመለከተው ሁኔታ ፀሐይን የተጎናጸፈች ጨረቃ ከግሯ በታች ያለች ሴት እንመለከታለን። ይህች ሴት ማናት በሚለው ጉዳይ ላይ የተለያዩ ሰዎች የሚሰጧቸውን አስተያየቶች ሁሉ ነግሬያችኋለሁ ከዚህ በፊት። እና ኢቨን ኦርቶዶክሳውያን የሆኑ ጸሐፊዎች የኦርቶዶክስ ቤተ ክርስቲያን እምነት ተከታይ የሆኑ የኢስተርን ኦርቶዶክስ እምነት ተከታዮች ኢንክሉዲንግ ካቶሊክስ ሌሎችም ሲታዩ ብዙዎቹ መጽሐፍ ቅዱስ መፈታት ባለበት አግባብ በሆነ ያፈታት ህግ ተከትለው የሚመለከቱ ሴቲቱ በመጨረሻው ዘመን የምትኖር ቤተክርስቲያን ወይንም እስራኤል ልትሆን እንደምትችል ነው ብዙዎቹ የሚተረጉሙት። ማርያም አድርጎ ያንን ለመተርጎም አንደኛ በውስጡ ያለው የተገለጠው ነገር ሁሉ አብሮ የሚሄድ አይደለም። ስለዚህ በራእይ ምዕራፍ 12 ላይ የምትታየው ሴት ማርያምን የሚመስል ነገር ያላት ይመስላል። ወንድ ልጅን ወለደ ይችላል። እና ይሄ ሁኔታን በስፋት ለማሳየት ሞክሬያለሁ። ሐዋርያቶች ጌታችን ሊሞት ባለበት ጊዜ ወገኖቼ ጌታ ጋሼ በጣም ተቸገረው ከሆነ እርዷቸው ምን እንትን አይደለም ደህና ነው ጋሼ በረዶት አዎ እግዚአብሔር ይመስገን አይዞት ጌታ የተመሰገነ ይሁን። ስለዚህ በራእይ መጽሐፍ ላይ ያለችውን ሴት አስመልክቶ የተለያዩ እግዚአብሔር ሰዎች የሚሰጧቸውን አስተያየቶች سنመለከት የራእዩዋ ሴት ማርያም እንደማትሆን እናያለን። በጣም በብዙ ሰዎች ዘንድ የተከበረ ብራውን ራይመንድ ኤድዋርድ የተባለ ታዋቂ ስነ መለኮት አስተማሪ ራእይ 12 ስለ ጌታችን ድንግል ከድንግል መወለድ ሳይሆን የሚናገረው ጌታችን መሲህነቱን ስለተገለጠበት የመስቀሉ ሞት ነው ይላል። ከሴቲቱ የተወለደውን ወንድ ልጅ ወደ አባቱና ወደ ዙፋኑ ያረገው በሞት ስለሆነ የሴቲቱ መውለድ የሚያሳየው ሞቱን ነው። ስለዚህ አስተያየቱ ይሄ ሰው የሚጠቅሳቸው የጌታ ደቀ መዛሙርትን ራሱ ጌታ ከተናገረው ነገር ጋር ነው። እና ምን ይላል በዚህ ቦታ ላይ ሲናገር የጥሩ ሐሳቦችን ያቀርባል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 10 ጀምሮ ከቁጥር 20 ጀምሮ سنመለከት ኡነት ኡነት ላችኋለሁ ጌታ ኢየሱስ ያለው ነው። እናንተ ታለቅሳላችሁ ሙሾም ታወጣላችሁ ዓለም ግን ደስ ይለዋል እናንተም ታዝናላችሁ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች ነገር ግን ህፃን ከወለደች በኋላ ሰው በአለም ተወልዷልና ስለደስታዋ መከራዋን ኋላ አታስቦም። እንግዲህ እናንተ ደግሞ አሁን ታዝናላችሁ ነገር ግን እንደገና አያችኋለሁ ልባችሁም ደስ ይለዋል ደስታችሁንም የሚወስደው የሚወስድባችሁ የለም የሚለውን ይጠቅሳል። ከዚህ የተነሳ ቤተክርስቲያን ክርስቶስ ኢየሱስን ምን በማድረጓ ነው ይላል ሐዋርያቶቹ ያበጌታ በመተበግ ጊዜ ያማጡትን ያዘኑትን ሐዘን ይገልጣል በማለት ይፈታል። ሌሎች ኦርቶዶክስ ደግሞ አማኝ የሆኑ ኦርቶዶክሳውያን የስነ መለኮት አስተማሪዎች የሁኔታ የሚያሳየው ሌላ እንደሆነ ይናገራሉ። እንደዚህ ይላል አንድ ኦርቶዶክሳዊ ጸሐፊ ዴኒስ ኤንግልስ የተባለ ሰው ቤተክርስቲያኔን እሰራለው የገሃነም ደጆች አይቋቋማትም ማቴዎስ 16:18ን እየጠቀሰ በማለት ጌታ ቤተክርስቲያን ሁሉ ጊዜ እንደምትኖር ቃል ገብቷል። ሌላው ድርጅት ሁሉ በክፉ ኃይል ስር በመሆን ሲወረርና ሲበከል የክርስቶስ ሙሽራ የት ሆናለች? የራእይ መጽሐፍ ለዚህ ጉዳይ ግልጽ የሆነ ራእይ ያሳየናል ይላል። ስለዚህ እነዚህ ኦርቶዶክሳውያን ጸሐፊዎች ለማርያምም ትልቅ አክብሮት ያላቸው ማርያምን በመጨረሻው ዘመን ውስጥ ይሆናል ተብሎ ለታየው ራእይ ምክንያት ሆና ባለ መንገድ ሲፈቱት ይሄንን አንመለከተም። በዚሁ መጽሐፍ ውስጥ ቅዱስ ሂፖሊተስ የተባለ ሰው ሲናገር ሴቲቱ በእግዚአብሔር ቃል የታጠቀችው ቤተክርስቲያን ናት። ቤተክርስቲያን ሁልጊዜ ሰው የሆነውን የእግዚአብሔር ልጅ አመጣ ተወልዳለች ይላል። በቤተክርስቲያን ሰዎች በምጥ ይወለዳሉ። ሐዋርያ ጳውሎስ ለገላትያ ሰዎች ክርስቶስ በእናንተ እስኪሳል ድረስ ምጥ ይዞኛል ይላል። ስለዚህ ከቤተክርስቲያን ጋራ የሴቲቱ መውለድ ሊያዝ ሊተረጎም የሚችልባቸው እነዚህ ሁነቶች ስላሉ በዚያን ዘመን የምትኖረው ቤተክርስቲያን ማነች የሚለው ጥያቄ ላይ የስነ መለኮት ወይም የትርጉም ልዩነት ሰዎች ስላላቸው አንዳንዶቹ ቤተክርስቲያን ነች ይላሉ፣ አንዳንዶቹ ማነች ይላሉ፣ እስራኤል ነች ብለው ይላሉ። እኔ በበኩል የማምነው በዚያን ዘመን የምትኖረው እስራኤል እንደሆነች ነው። በበኩል የማምነው በዚህ በራእይ ምዕራፍ 12 ላይ ያለችው ሴቲቱ ማርያም እንዳልሆነች ቀጣዩን ክፍል እናያለን። የወለደችው ወንድ ልጅ ወደ ዙፋኑ ከተነጠቀ በኋላ ዘንዶ ሴቲቱም ሊያረጋት መጣ፣ ሊያጠፋት እንደመጣ ይታያል። ሴቲቱ ሸሸች ወደ በረሃ እና እግዚአብሔር ወደምትጠበቅበት ስፍራ ወሰዳት። ይህ በታሪክ ማርያም በምድር ላይ በነበረችበት ጊዜ በአካል ሕይወቷ ታይቶ አይታወቅም። ነገር ግን በመጨረሻው ዘመን የራእይ መጽሐፍ የትንቢት መጽሐፍ ነው ወይስ የታሪክ መጽሐፍ ነው ብለን መጠየቅ አለብን ብዬ አስተምራለሁ ቀደም ብሎ። እና መጽሐፍ ቅዱስ የራእይን መጽሐፍን ስንመለከተው የታሪክ መጽሐፍ ነው ካልን የተፈጸመ ታሪክ ነው የምናነብበት። የትንቢት መጽሐፍ ነው ካልን ወደፊት የሚሆኑ ትንቢቶች በውስጡ እንዳሉት ነው የምናየው። ስለዚህ በተደጋጋሚ ይሄንን በስፋት ለማሳየት እንደሞከርኩት ከራእይ ምዕራፍ 4 ጀምሮ በራእይ መጽሐፍ ውስጥ የምናያቸው ነገሮች በሙሉ ወደፊት የሚሆን ባህሪ እንዳላቸው ነው የምናየው። በተለይም ብዙ የእግዚአብሔር ሰዎችም እንደሚተረጉሙት ከዚህ የተለየ ትርጉም ያላቸው አሉ፣ የራእይን መጽሐፍ ታሪክ የሚያደርጉ አሉ። ነገር ግን እኔ በምረዳው አይነት መረዳት የሚያዩ የእግዚአብሔር ሰዎች የራእይ መጽሐፍ በውስጡ የሚያሳያቸው የመከራና በዓለም ላይ በሰው ልጆች ላይ የሚደርስ ከእግዚአብሔርም ከሰይጣንም የሚመጣውን ነገር በታላቁ መከራ ዘመን በሰባቱ ዓመት ጊዜ የሚፈጸም እንደሆነ ነው የሚታመነው። ይህ ሰባቱ ዓመት የመከራ ጊዜ የፍቺ እይታችንን መስመር እንድናስይዝ የማድረግ ባህሪ አለው። በመጨረሻው ዘመን ይሄ ሐሰተኛው ክርስቶስ ብለን ዛሬ ስሙን ያነሳነው ሐሰተኛ በራእይ 13 ላይ የተጠቀሰው በዳንኤል መጽሐፍ ላይ ሰባውን ሱባኤ አስመልክቶ ስንማር ያሳዩአችሁ ክፍል ነበር። በዛ በዳንኤል መጽሐፍ ውስጥ በምዕራፍ 9 ላይ ይሄንን ቃል እንመለከታለን። ይሄ ሐሰተኛው ክርስቶስ በሚነሳበትን ሁኔታና የሚያደርጋቸውን ነገሮች እንመለከታለን። ትዝ ይላችሁ እንደሆነ እንደው ለሪቪዥን እንደሆነላችሁ ትንሽ ወደ ኋላ ሄድ አድርጌ እንደው በዝርዝር እንኳን ባልሄድ ዳንኤል ምዕራፍ 9 ከቁጥር 24 ጀምሮ እስከ 27 የሚናገረው ገብርኤል የሚባለው የእግዚአብሔር መልአክ ወደ ዳንኤል መጥቶ ሊሆን ያለውን የመጨረሻውን ዘመን ጉዳይ የነገረውን ራእይ ነው የምንመለከተው። ገብርኤል መጥቶ የነገረው ትንቢት ምንን እንደሚመለከት፣ ማንን እንደሚመለከትና መቼ እንደሚሆን የሚያሳይ አስገራሚ የሆነ አይነት ገለጻ ያለው ነገር ነው ሲነግረው ምናየው። ቁጥር 24 ላይ ምን ይለዋል? አመጻን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም ዘንድ፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቀጥሯል ይላል። እና ዳንኤል ይሄንን ከገብርኤል ሲቀበል ልብ ብለን ማየት ያለብን ነገር አለ። በዚህ ውስጥ እነዚህ ጥርምጥን ያሉ ንግግሮች ውስጥ እነዚህ የተጠቀሱት አመጻን መጨረስ፣ ኃጢአትን ማስተሰረይ መፈጸም፣ በደልን ማስተሰረይ፣ የዘላለምን ጽድቅ ማግባት፣ ራእይን ትንቢትን ማተም፣ ቅዱሰ ቅዱሳኑን መቀባት፣ እነዚህን ሁኔታዎች ተግባራዊ ለማድረግ በዚህ ምድር ላይ ለማድረግ እግዚአብሔር ሰባ ሱባኤ እንደቀጠረ፣ በሌላ አባባል የጊዜ ባጀት እግዚአብሔር እንደመደበ ተመልክተን ነበረ። ይሄ ጊዜ በጀት ሰባ ሱባኤ በማላይ ነው የሚሆነው እነዚህ ነገሮች የሚፈጸሙት በህዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቆጥሯል ይሏል እና ይሄ ሰባ ሱባኤ አመጻን የመጨረስ ኃጢያትን የመፈጸም በደልን ማስተሰረይ የዘላለምን ጽድቅ ማግባት ራይን ትንቢትን ማተም ቅዱሰ ቅዱሳኑን መቀባት የሚከናወነው በኢየሩሳሌም ነው በደግሞም በማን ህዝብ ላይ አያችሁት በማን ላይ ይለዋል በህዝብህ ይለዋል የማን ህዝብ የዳንኤል ህዝብ ዳንኤል ይህን ራይ የተቀበለው በባቢሎን እያለ ነው ህዝቡ ማን ናቸው የዳንኤል እስራኤላውያኖች ናቸው ይህን ትንቢት ለቤተ ክርስቲያን ልናውለው አንችልም ለማንም ልናውለው አንችልም ይሄ ትንቢት የሚመለከተው እስራኤልንና ኢየሩሳሌምን እንደሆነ ግልጽ ነው እግዚአብሔር የተመሰገነ ይሁን ይሄ ሰባ ሱባኤ በሁለት ሜጀር ክፍሎች ተከፍሎ ይታያል በዚህ ክፍሉ ስንመለከት ስለዚህ ወቅና አስተውል ኢየሩሳሌምን መጠገንና መስራት ተዛዙ ከመወጣበት ጀምሮ እስካለቃው እስከ መሲ ድረስ ሰባት ሱባኤና 62 ሱባኤ ይሆናል ይላል ዳንኤል ይህን ራይ በተቀበለበት ጊዜ በባቢሎን ነበር እና ገብርኤል ይህን ሲነግረው ይሄ ሰባ ሱባኤ ተቀጠረው ለምሳሌ አንድ ሰው በጀት ቢያወጣልን ለልጆቻችን አሁን ትምህርት ቤት ሲሄዱ በጀት ብናወጣላቸው ኮሌጅ ቢሄዱ ይሄ ለአንድ ሰሚስተር የሰጠው ገንዘብ ነው ብንላቸው አለ አይደለም ኮሌጅ የሚሄዱት ከሶስት ሳምንት በኋላ ከሆነ ከሶስት ሳምንት በፊት እቤት እያሉ ገንዘቡ መጠቀም አይጀምሩም አይደለም እንዴ መቼ ነው የሚጀምሩት? ልክ ኮሌጅ በሚሄዱበት ጊዜ ነው ገንዘቡን መጠቀም የሚጀምሩት ለአንድ ሰሚስተር። ልክ እንደዛ እግዚአብሔርም ይህን ሰባ ሱባኤ የሚለው ቃል ትንሽ ገደድ ያለ ይመስላል ጆሮአችን ስላለመደው አይሁዳውያኖች በባህላቸው በቋንቋቸው አመታትን በሳምንት ይናገራሉ። ሱባኤ የሚለውን ቃል አንዳንድ ትርጉሞች ብትመለከቱ ዊክስ ነው የሚለው እና አንድ ሳምንት ማለት ሰባት አመት ማለት ነው። ሰባ ሱባኤ ማለት በሰባት ሲባዛ 490 አመት ነው የሚሆነው። ስለዚህ 490 አመት እግዚአብሔር የጊዜ በጀት ጊዜ እንዳለ ሰኞ ማክሰኞ አመት እየቆጠረ በሚሄድበት ሂደት ይሄዳል። ነገር ግን በዚህ በሚሄደው የጊዜ ሂደት ውስጥ እግዚአብሔር ሰባ ሱባኤ ቀጥሯል። ሰባ ጊዜያቶች ቀጥሯል። ክሮኖሎጂካል የሆነ ነገር ሳይሆን የሚያሳየው ይሄ ትንቢት የተነገረው ትንቢት ሊፈጸም ወይም ሊከናወን የሚችልባቸውን የጊዜ ሁኔታዎች ነው የሚያሳየው። እና መቼ ነው የሚጀምረው ይለዋል ለዳንኤል ሲነግረው ኢየሩሳሌምን መጠገንና መስራት ትዕዛዙ ከመወጣበት ጀምሮ እስካለቃው እስከ መሲ ድረስ ሰባት ሱባኤና 62 ሱባኤ ይሆናል ይላል። ሁለቱን ስንደምራቸው 69 ይሆናል ማለት ነው። ከሰባው ሱባኤ አንድ አስቀርቶ በአመት ብንወስደው ከ490ው ስንት ወስዶ አያችሁ 7 አመት ቀንሶ 400 ስንት 83 አመትን ነው የመደበው ማለት ነው። በዚህ በ483 ይሄ 483ቱ ጊዜ መቼ እንደሚጀመር ይነገረዋል። ባቢሎን ነው ያሉት እስራኤላውያኖች ቅሬታዎች ጥቂት በኢየሩሳሌም አሉ እና የኢየሩሳሌምን ቅጥር ለመስራት አዋጅ ከመወጣበት ጊዜ ጀምሮ ይለዋል። ታስተውሳላችሁ በመጽሐፍ ቅዱስ መጽሐፈ ዕዝራ መጽሐፈ ነህምያ የሚያሳየው አዋጅ ወጥቶ አይሁዳውያኖች ወደ ምድራቸው ሄደው ኢየሩሳሌምን መስራት የጀመሩበት ጊዜ ነው የሚያሳየው። እና ከዚያን ጊዜ ጀምሮ ይለዋል እስካለቃው እስከ መሲ ድረስ ኢየሱስ ክርስቶስ እስከሚገለጥበት ጊዜ ድረስ ስንት አመት ይሆናል ይለዋል 483 አመት ይሆናል ይለዋል። በጣም የሚደንቅ ነገር ነው። ከዛ ተመልከቱ ምን ይላል እርሷን በጭንቅ ዘመን ከጎዳና ከቅጥር ጋር ተሰራለች ከ62 ጊዜ 7ም በኋላ መሲህ ይገደላል ይላል። ይሄ ኢየሱስ ክርስቶስ ሳይወለድ በ500 ቢሲ ውስጥ የተጻፈ ትንቢት ነው ወገኖቼ። አንዳንዶች የዳንኤልን መጽሐፍ ሲመለከቱት የለም ይሄ የተጻፈው አለ አይደለም ሂስትሪ ነው እንጂ ትንቢት አይደለም ብለው የሚያምኑ ቴዎሎጂያንስ አሉ። እግዚአብሔር ግን ነገር ሁሉ ከመሆኑ በፊት የሚያቅ አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መሲህ ይገደላል ይላል። አያችሁት በጣም ግልጽ የሆነ ነገር ነው። ከዛስ ምን ይሆናል? አያችሁት በርሱም ዘንድ ምንም የለም ይልና የሚናገረውን ቃል የዛሬውን ትምህርት ተመልከቱ። የሚመጣውም አለቃ ህዝብ ይላል። ይሄ ነቢያቶች ትንቢት የሚገለጥበት ያነጋገር ዘይቤ በዚህ ውስጥ ይታያል። የሚመጣውም አለቃ ህዝብ ይላል፣ ከተማይቱንና መቅደሱን ያጠፋሉ ይላል። እና ኢየሩሳሌምን በዚህ ሁኔታ ያጠፏት እነማን ናቸው? ትሰራለች አለ። የባቢሎን ነገስታቶች ባወጡት አዋጅ ጎዳናዋ፣ ቅጥሯ፣ ቤተ መቅደሱ ይሰራል አለ። ተሰርቶ አይተናል። ደ ሰከንድ ቴምፕል የሚባለው በእዝራ በነህምያ መጽሐፍ የሚታየው ያ ቤተ መቅደስ ተሰር እንደሚሰራ አዋጅ ወጥቶ እንደሚሰራ ይናገራል። ነገር ግን ምን ይለናል? አሁን ስናነብ እንዳየነው የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ምን ያረጋሉ? ያጠፋሉ ይላል። መቼ ሆነ ይሄ? አያችሁት? ይሄ መቼ እንደሆነ ታውቃላችሁ? በሰባ ዓመተ ምህረት ኢየሩሳሌም ዛሬ በዜና ላይ የምታዩት ፍርስራሹን እሱ የሆነውን ነው የሚናገረው። ፍጻሜውን በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ይላል። እርሱም ይላል ይሄ የሚመጣው አለቃ ማን ነው? እሱ የሚመጣው አለቃ የሚለው መጽሐፍ ቅዱስ አነጣጥሮ አለ አይደለም፣ ከባቢሎን ምርኮ ዳንኤልን አስቀምጦ ከባቢሎን ተሻግሮ ቤተ መቅደሱ የአይሁዳውያኖች ከፈረሰ በኋላ ኢየሱስ ከተገደለ በኋላ የቤተ ክርስቲያንን ዘመን ተሻግሮ ወደፊት ወደ መጨረሻው ዘመን ያሳየዋል። አያችሁት? ይሄ የሚመጣው አለቃ ቁጥር 27 ላይ ወደዛ ከመሄደ በፊት አንድ ነገር አስታውሱ። ስንት ሱባኤ ነው ስንት ሱባኤ ነው የተከናወነው እስከ ቤተ መቅደሱ መፍረስ ድረስ? 69 ሱባኤ በኋላ መሲህ ይገደላል። ከዛ በኋላ ያለውን ተመልከቱ እንግዲህ። አንድ ሱባኤ ነው የቀረው። ይሄ አንድ ሱባኤ የታለ? ለሱ ነው መልስ የሚመልስልን ቁጥር 27፣ እርሱም ከብዙ ሰዎች ጋራ ጽኑ ቃል ኪዳን ያደርጋል። ለጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ለስንት ሱባኤ? አንድ ሱባኤ ስንት ነው ብያችኋለሁ? 7 ዓመት። ለ7 ዓመት ቃል ኪዳን ያደርጋል። ሐሰተኛው ክርስቶስ የሚባለው በራእይ 13 ላይ የተጠቀሰው ይሄንን ሁኔታ ሊያደርግ የሚችለውን ንጉስ ነው፣ መሪ ነው የሚናገረው። ዳንኤል ይህን ሰው ሲገልጠው በዳንኤል 7:8 ላይ ተጠቅሷል እና ትንሹ ቀንድ ተብሎ ተጠቅሷል። በዳንኤል 9:26 ላይ የሚመጣው መስፍን ተብሏል። ዳንኤል 11:36-40 ላይ እንደ ፈቃዱ አድራጊ የሆነ ንጉስ ሆኖ እንደሚመጣ ተናግሯል። እና በብሉይ ኪዳን ብቻ የዳንኤል መጽሐፍን ስንመለከት ይሄ ንጉስ ማን እንደሆነ ምን ሊያደርግ እንደሚችል ዘርዘር ያለ ነገር ከብሉይ ኪዳን ነቢያቶች በብዛት የሚያሳየን ዳንኤል እንደሆነ ነው፣ ሐሰተኛውን ክርስቶስን ማንነት አስመልክቶ። ስለዚህ ብዙ የእግዚአብሔር ሰዎች የራእይን መጽሐፍ ለመፍታት የዳንኤልን መጽሐፍ እንደ አይነተኛ መጽሐፍ አድርገው ይወስዱታል። ስለዚህ አሁን በመናነበው መሰረት ይሄ ሐሰተኛው ክርስቶስ ከብዙዎች ጋር ጽኑ ቃል ኪዳን ለአንድ ሱባ ያደርጋል የሚለውን በርካታ እግዚአብሔር ሰዎች የጌታችንን መምጣት ከሺህ ዓመት በፊት የሚያምኑ በተለይም ታላቁ መከራ የእስራኤልን መታደስን የሚያምኑ ጸሐፊዎች፣ የሥነ መለኮት አዋቂዎች፣ አስተማሪዎች፣ ብዙ መጽሐፍት የጻፉ ሰዎች ሁሉ የሚቀበሉት፣ ይህን የማይቀበሉ አሉ። ነገር ግን የሚናገሩትን ልብ በሉ እና ሐሰተኛው ክርስቶስ ከእስራኤል ሕዝብ ጋር ለአንድ ሱባኤ ለ7 ዓመት ቃል ኪዳን እንደሚገባ ይጠበቃል። እንደውም አንዳንዶች ምን ይላሉ? 7ቱ ዓመት የመከራ ዘመን፣ ታላቁ የመከራ ዘመን፣ የያዕቆብ መከራ የተባለው የሚጀመረው መጀመሩን የምናውቀው ሐሰተኛው ክርስቶስ ምን ሲያደርግ ነው? ለ7 ዓመት ለአንድ ሱባኤ ቃል ኪዳን መግባት ሲጀምር ነው ይላሉ። ብዙዎች ይህንን በተለያየ መንገድ ለመተርጎም ሞክረዋል። እና ምንድን ነው ይሄ ቃል ኪዳን? ይሄ የሚገባው ቃል ኪዳን ምንድን ነው የሚለውን ብዙዎች ለመናገር ይሞክራሉ። አንዳንዶቹ አይሁዳውያን ዛሬ ባሉበት ሁኔታ ቤተ መቅደሳቸው መስራት ይፈልጋሉ እና አሜሪካን ኢየሩሳሌምን ዋና ከተማ አድርጋ እስራኤል እንደ ልቧ ቤተ መቅደሷን ሰርታ እንድትኖር ብዙ ለተረዳት አቅም ያላገኘችበት ሁኔታ ነው። ኢየሩሳሌም አንገብጋቢ ጥያቄ ነች ለአይሁድ ለዓለም ህዝብ። በአንድ ወቅት ኢየሩሳሌም ራሱ ኢንተርናሽናል ከተማ መሆን እንዳለባት ሁሉ ይታመን ነበር። እና በአንድ ወቅት ኢየሩሳሌም ታሪኳን ኢየሩሳሌምን ታሪክ አንድ ራሱን የቻለ ፓወርፖይንት የሰራሁት አለ ዩል ሲ። በጣም የሚያስደንቅ ታሪክ ነው የኢየሩሳሌም ታሪክ። ስለዚህ አይሁዳውያኖች ዛሬ ያለችውን ኢየሩሳሌም ከዮርዳኖስ እጅ ከወሰዱበት ጊዜ ጀምሮ እጃችን ተገባለችም ብለው አላሰቡም ነበር። በእስላሞች ቁጥጥር ስር ነበረች። አይሁዳውያኖች እዛ ከመግባታቸው በፊት በቱርክ ቁጥጥር ስር ነበረች። ከዛ በኋላ ቱርክ እና ጀርመን ድል ሲነሱ ነው ኢየሩሳሌም እና ሚድል ኢስት ዛሬ ያለውን አይነት የጂኦግራፊ ለውጥ ሁሉ ምናየው። ስለዚህ ኢየሩሳሌም ምንም እንኳን አይሁዳውያኖች የተወሰነው ክፍል ውስጥ የራሳቸው ስልጣን እንዳላቸው ቢታይም አንገብጋቢው ትልቁ ጥያቄ ኢየሩሳሌም የማን ከተማ ትሆን? ፍልስጤማውያኖች፣ እስላሞች፣ በዓለም ያሉ ሁሉ ኢየሩሳሌም ሶስተኛዋ ቅድስት ከተማችን ነች ብለው ይላሉ። ክርስቲያኖችም ኢየሩሳሌም ቅድስት ከተማችን ነች ለክርስቲያኖች ይላሉ። አይሁዳውያኖችም ቅድስት ከተማችን ነች ይላሉ። የማን ትሆን? የኢንተርናሽናል ትሁን? የክርስቲያኖች ትሁን? የእስላሞች ትሁን? አይሁዳውያኖች ኢየሩሳሌምን አስመልክቶ ያላቸውን ኮሚትመንት አንድ ጊዜ በሲስፓን ፕሮግራም ላይ የዛሬ ስንት ዓመት እንደሆነ አላቅም 18 ዓመት ስመለከት ነበር ለሊቱን በሙሉ ቁጭ ብዬ። እና በጊዜው የነበረ የእስራኤል ጠቅላይ ሚኒስትር መጥቶ እዚህ ዋሽንግተን ውስጥ በትልቅ ሆቴል ውስጥ በተደረገ ስብሰባ ላይ ኢየሩሳሌም የዘላለም ከተማችን ነች፣ ኢየሩሳሌምን በፍጹም በህይወታችን እንሰዋላታለን፣ በህይወታችን እንኳን አንለውጣትም ኢየሩሳሌምን እያሉ ቃል ሲገቡ ኮሚትመንት ሰምቻለሁ። ሊስን እውነቴን ነው የምነግራችሁ። በዚያኑ ሳምንት ውስጥ በሲስፓን ላይ የዓለም የእስላም መሪዎች ተሰብስበው ተመሳሳይ ስብሰባ አድርገው ኢየሩሳሌም ዋና ከተማችን ነች እያሉ ሲደራደሩ ሲነጋገሩ በዓለም ያሉ እስላም መሪዎች ሁሉ at the same time ሰምቻለሁ። ኢየሩሳሌም ዛሬ በሚድል ኢስት ውስጥ ሰላም እንዳይመጣ ትልቁ አንገብጋቢ ጥያቄ ኢየሩሳሌም ነች። ስለዚህ ይህ ሐሰተኛው ክርስቶስ በዚህ በሰባኛው ሱባኤ በሰባት ዓመት ቃል ኪዳን ከአይሁድ ህዝብ ጋር ሲገባ ቤተ መቅደሳቸው ለመስራት አይሁዳውያኖች የእስላም መስጊድ አለ እዛ ቦታ ላይ እና አይሁዳውያኖች ቤተ መቅደሳቸው መስራት ይፈልጋሉ። ብዙዎች እንደሚሉት እቃቸውን አዘጋጅተዋል፣ ካህናቶቻቸውን አሰልጥነዋል እና መደረግ ያለበትን ነገር ሁሉ ለማድረግ በከፍተኛ ዝግጅት በትልቅ ኢንቨስትመንት ብዙ ነገር እያደረጉ እንዳለ፣ ነገር ግን ቤተ መቅደሳቸው ለመስራት የሴኩሪቲ ግን ዋስትና እያጡ እንዳለ እንመለከታለን። እና አንዳንዶች ስፔኩሌት የሚያረጉት ምንድነው? ምናልባት ሐሰተኛው ክርስቶስ በዚህ ጊዜ ለአይሁዳውያኖች ሴኩሪቲ በመስጠት ወዳጃቸው ሆኖ የሰላም ቃል ኪዳን ከነርሱ ጋር የገባ ይመስላቸዋል። ያ ቃል ኪዳን ግን የሞት ቃል ኪዳን እንደሆነ የሚረዱበት ጊዜ ይመጣል የሚል መረዳት ነው ያለው። ምክንያቱም ሐሰተኛው ክርስቶስ ተመልከቱት፣ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባ ያደርጋል። በሱባዩም እኩሌታ በሰባቱ ዓመት ተኩል 3 ዓመት ተኩል ሲቀረው ምን ያረጋል? መስዋዕቱን ያስቀራል፣ ቁርባኑን ያስቀራል። በርኩሰት ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ይህን ትምህርት ከመጀመሪያ በፊት ያነበብኩላችሁ ራእይ ምዕራፍ 13 ለ42 ወር እንዲሰራ ስልጣን ተሰጠው የሚል ቃል ተጽፏል። ራእይ 13 ላይ 42 ወር ማለት 3 ዓመት ተኩል ማለት ነው። የመጀመሪያውን 7 ዓመት የሰባኛው ሱባኤን የመጀመሪያውን 7 ዓመት ግማሹን ክፍል በሰላም ከእስራኤል ጋራ የሰላም መሪ ሆኖ የሚኖር ይመስላል። ከ3 ዓመት ተኩል በኋላ ግን በቀሪው የመጨረሻ 3 ዓመት ተኩል ጊዜ ውስጥ ሐሰተኛው ክርስቶስ የእስራኤል ጠላት ሆኖ ይገለጣል። እና በራእይ መጽሐፍ ላይ እንዳየነው ማንነቱ ማኒፌስት ያደርጋል። እና በጣም የሚደንቀው የራእይ መጽሐፍ ያሰተኛውን ክርስቶስን ማንነቱን ከሰይጣን በተቀበለው ስልጣን ማንነቱን የሚገልጽበት አገላለጽ በዚህ በመጨረሻው 3 አመት ተኩል በ42 ወር ጊዜ ውስጥ የሚሆን እንደሆነ እናያለን። ራእይ ምዕራፍ 13ን ተመልከቱት። በዚህ ጊዜ የሚሰራቸው ስራዎች በጣም በሚገርም ሁኔታ ዲስክራይብድ ሆነዋል። አንድ አውሬ ከባህር ሲወጣ ያየው 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበረ ይላል። እና ያየውትም አውሬ ተመልከቱት ነብር ይመስላል ይላል። ድብ ይመስላል ይላል። አፉ እንዳንበሳ ነው ይላል። በተቀላላ ዲስክሪፕሽኑ በሙሉ የዋይልድ ቢስት መልክ ያለው ነው። ደም አፍሳሽ፣ የሚረግጥ፣ የሚያደቅ፣ የሚሰብር አምባገነን መሪ እንደሚሆን እናያለን። እና ኃይል የሚያገኘው ከሰይጣን ነው። ሰይጣን ሊትራሊ ኢንካርኔት የሚያረገው ሰው ነው። ብዙ እግዚአብሔር ሰዎች ሐሰተኛው ክርስቶስና የሚነሳበትን ሁኔታ ሲመለከቱ አንደኛ ብዙዎቹ ሱፐርናቹራሊ የሚወለድ ሰው ሊሆን ይችላል የሚሉ አሉ። በመጽሐፍ ቅዱስ ላይ በዘፍጥረት ላይ ስንመለከት ባንተና በሴቲቱ መካከል በዘርህና በዘሯ መካከል ብሎ እግዚአብሔር የተናገረውን በመውሰድ የእባቡ ዘር የሆነ ክርስቶስ የእግዚአብሔር ልጅ ሆኖ እንደተወለደ ሰይጣንም ከርሱ የሆነ የሚወለድ ሰው እንደሚሆን አድርገው የሚናገሩ ሰዎች አሉ። በበኩሌ በዚህ አይነት ኤክስትሪም ነገሮችን ማየት በጣም አስቸጋሪ ሆኖ ነው የማገኘው። እና አንዳንዶች ደግሞ የለም ሐሰተኛው ክርስቶስ ከጥልቁ ነው የሚወጣው፣ ስለዚህ ምን ይላሉ? ይሁዳ ሊሆን ይችላል፣ ከዚህ በፊት ክርስቶስን አሳልፎ ከሰጠው አንዱ ሊሆን ይችላል ሁሉ የሚሉ አሉ። ሐሰተኛው ክርስቶስ እንደማንም ሰው ኖርማሊ ከሰው ልጆች የተወለደ ሰው ሊሆን ይችላል። በበኩሌ ያንን ነው መቀበለው። ነገር ግን ሰይጣን ግን በውስጡ ገብቶ በሙላት የሚሰራበት እስከዛሬ በዓለም ላይ ሰይጣን ስልጣኑንና ኃይሉን በሙሉ የሰጠው ሰው እንደ ሐሰተኛው ክርስቶስ ያለ አይነት ሰው አይኖርም። እና ሙሉ በሙሉ ሰይጣን ኢንካርኔትድ የሆነ ሰው ሊሆን ይችላል። እና በዚህ አይነት ሁኔታ ሰዎች እንዴት እንደሚኖሩ እናቃለን። መናፍስት እየገቡባቸው ሰዎች በብዙ አይነት መንገድ በጥንቆላና በመተት ስራ ውስጥ የሚሆኑትን የህይወታቸውን ኑሮ በጽሁፎች የወጣ ምስክርነታቸውን ስትመለከቱ ምን ነገር ሊሆን እንደሚችል በጣም ያስደንቃል። አጋንንት ሲገባባቸው ሰይጣን ራሱ ስልጣኑን ኃይሉን ከሰጠውማ እንዴት ያህል ሊሆን እንደሚችል ተመልከቱ። እና ይሄ ሰው የሚሊተሪ ኃይል ሊኖረው እንደሚችል፣ ጥበበኛ እንደሚሆን፣ በጣም ካሪዝማቲክ ሊደር እንደሚሆን ብዙ መናፍስት ሰይጣን የገባባቸው ሰዎችን አትራክት የሚያረግ ፐርሰናሊቲ እንደሚኖራቸው ይታወቃል። ሴቶች በዝሙት ሰዎችን ለማጥመድ የዝሙት መንፈስ ያለባቸው በጣም ኃይለኛ የሆነ የስጋዊ ፍላጎትን የሚቀሰቅስ የዝሙት ኃይል በላያቸው ላይ ይሰራባቸዋል። አምባገነን አርጎ ሰይጣን ከተጠቀመባቸው ሰው ሁሉ እሺ ብሎ እንዲታዘዛቸው ለቃላቸው እንዲረታ ሆነው የሰይጣን ኃይል የሚሰራባቸው ሰዎች አሉ። እና በማታለል በማባበል በብዙ መንገድ እንግዲህ እግዚአብሔር ያሳያችሁ ሰይጣን ኃይሉን በሙሉ የሰጠው ሰው ምን አይነት ጉልበትና ኃይል ሊኖረው እንደሚችል ተመልከቱ። እነ ናፖሊዮን በምድር በነበሩበት ጊዜ ወታደሮች ሊገሉት መሳሪያ ይዘው ቆመው ያለው ትክ ብሎ ሲያቸው መሳሪያቸውን ያስጣለ ኃይል ላው ላይ ነበረበት። በጣም ብዙ ሰዎች በጥንቆላ በሰይጣን ኃይል ብዙ ሊሰሩ ይችላሉ። ሐሰተኛው ክርስቶስ በሰይጣን ኃይል ሲሞላ የአገር መሪ ሲሆን የዓለም መሪ ሲሆን ሊያደርግ የሚችለው ነገር በዚህ በራእይ ላይ ተጻፈው ዓለም በሙሉ እየተደነቀ ራሱ ይህን ስልጣን የሰጠውን ሰይጣንን እያመለከ እንደሚሄድ ይናገራል። ወገኖቼ ዛሬ ባለንበት ዘመን ሰው እንዴት ሰይጣንን ያመልካል ብላችሁ ልትጠይቁ ትችላላችሁ። አይ እንደው በዚህ በሰለጠነ ዓለም ሰይጣንን የሚያመልካለ ሰይጣንን የሚያመልክ አለ አይደለም? ይሄ እንደው አለ አይደለም? ደብተራ ምናምን ጠንቋይ ምናምን ወገኖቼ ዛሬ የሰይጣንን ኃይል በጣም 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 ካልተማረው ህዝብ በሶስተኛው ዓለም ካለ ይልቅ በሰለጠነው ዓለም ያሉ ሰዎች የሰይጣንን ኃይል ፈላጊዎች በሰይጣን ኃይል የሚሰሩ ናቸው። ዩቲዩብ እየገባችሁ ማየት ትችላላችሁ። የፊልም አክተሮች የተለያዩ ሰዎች መንፈስ እንዲገባባቸው እያስደገሙ እየጸለዩ በአጋንንት ኃይል ነው ፐርፎርማንሳቸው። ሙዚቀኞች ሰይጣን ለሰይጣን ራሳቸውን እየሸጡ ነው። በዚህ በአሜሪካን ሀገር ሳታን ሴለር የሚል አንድ ዱሮ ያነበብኩት መጽሐፍ ነበረ። በጣም ብዙ ሰዎች የሰይጣን ካህን እየሆኑ እጃቸውን ለሰይጣን ክብር እየሰጡ መስዋዕት እያደረጉለት የሚገዙለት ሰዎች አሉ። ሰይጣንን ብዙዎች ወዱታል እና ላያቸው ላይ የሰይጣን ስም ሁሉ ያስከትባሉ፣ ታቱ ያስደርጋሉ። እና ብዙ ሰዎች ሰይጣን በጣም በጣም ፋሲኔት ያረጋቸዋል። ሰይጣንን እንደ ንጋት ኮከብ የሚያዩት ሰዎች አሉ፣ ነቢያቶች አሉ። በኒው ኤጅ ሙቭመንት ውስጥ የተጻፉ መጽሐፍቶች ስትመለከቱ ለሰይጣን ያላቸው አመለካከት የተለየ ነው። ስለዚህ ዛሬ ባለንበት ዓለም ውስጥ ለቢዝነሳቸው፣ ለስልጣናቸው፣ ለሚኖሩት ለመረጡት ፊልድ እና ሙያ ሁሉ ከሰይጣን በሚመጣ ኃይል እየታገዘ የሚኖር ህዝብ ብርቱ ብዙ ነው። እንደዚህ ያለ ዘመን ባለበት ሁኔታ ሐሰተኛው ክርስቶስ ሲገለጥ ዛሬ ቤተክርስቲያን ይሄንን ልታስብ ይገባታል። በመንፈስ ኃይል የሚመራ መሪ ባለበት አያችሁት፣ የመናፍስት ሥራ ዛሬ በሰለጠነበት ጊዜ ውስጥ በእውነተኛ ሃይማኖትና በትክክለኛ ሃይማኖትና በሐሰት እምነት በእውነተኛ አሰራርና በስተት አሰራር መካከል መለያ ለቤተ ክርስቲያን እንኳን እየጠፋ ነው። መለያ እስኪ ቆም ብላችሁ ተመልከቱ። አገራችን የሚመጡትን የአፍሪካ ቃልቾቻቸው የሚሰሩትን አገልጋዮች፣ የተቀቡ አገልጋዮች እየተባሉ የሚሰሩትን እስኪ ጀስት ልብ ብላችሁ ተመልከቱ የሚሰሩትን ነገር። የዛሬ 15 ዓመት እንደዚህ ያለ ነገር የሚያረጉ አሰተኞች ይመጣሉ። አረ ይሄን የሚያረግ የለም፣ ይሄንን ቤተክርስቲያን ታስተናግዳለች። አረ ይሄን የሚያስተናግድ የለም። እንደ በጣም ኤክስትሪም ሄድክ ነው የሚባለው። ዛሬ ሬድ ካርፔት ታርገው አጨበርባሪዎችን ተንበርክከው በእንግድነት የሚቀበል ህዝብ ሆኗል የኛ ምድር። መሪዎቻችን ባለስልጣኖች ራሳቸው በክብር ሲመጡ ተቀብሏቸዋል። ሞጭላፋር አጨበርባሪዎችን ሐሰተኞች። ቤተክርስቲያን ዛሬ በእውነትና እውነት ባልሆነ መካከል፣ የእግዚአብሔር በሆነና ባልሆነ መካከል መለየት የምትችልበት ባውንደሪው ጠፍቷል። የኦካልት አሰራርና የእግዚአብሔር አሰራር ባውንደሪ የለውም። ወገኖቼ ዛሬ ብዙ ሰዎች የጥም ፍጪው ዱቄቱን አምጪው እንደሚል ሰው ማንም ይናገር ትንቢት ብቻ ለስማ ብለው ትንቢት የሚጠሙ ሰዎች ሞልተዋል። ምንም ይሁን እኔ ፈውስ ነው የምፈልገው የሚሉ ሰዎች አሉ። ውድ ወገኖቼ የሂንዱ ፈዋሾች በሂንዱይዝም ውስጥ ብዙ አስደናቂ ተአምራት የሚያደርጉ ሰዎች አሉ። ስፒሪቲስቶች አሉ። በዚህ ሀገር ስንት ነገር የሚሰሩ በእንግሊዝ ሀገር ስሙን ረሳሁት፣ በየሆስፒታሉ እየሄዱ እሱና የእርሱ ቡድኖች እንዲጸልዩ መብት የተሰጣቸው ሂለርስ አሉ። ክርስቶስ የሚባለውን ጌታ የማያምኑ የሰይጣን አገልጋዮች። ሂሊንግ ነው። ውድ ወገኖቼ በጣም ምስጢር ማወቅ አለባችሁ። ሐሰተኛው ክርስቶስ ወደዚህ ዓለም ሊመጣ ስቴጁ ተመቻችቶለታል። ምን አለፋችሁ ቤተ ክርስቲያን ራሷ እያመቻችችለት ነው። ዛሬ እውነት የሃይማኖት መለያ መሆኑ ቀርቷል። መናፍስትን መለየት አስፈልጊ አይደለም። ሰዎች መንፈሳዊ የሆነ ነገርን መርምሮ መቀበልን ጥለውታል። ሃርድ ታይም ነው ለነሱ። እንደውም በጣም በቃ ያከረረ ያጦዘ ክርስቲያን መሆን አርገው ነው የሚመለከቱት። ሐሰተኛው ክርስቶስ ሲመጣ ነብይ አለው። ራእይ ምዕራፍ 13 ላይ ነብይ አለው፣ በነብይ የታጀበ ነው። አንዳንድ የእግዚአብሔር ሰዎች ምን ይላሉ? ሐሰተኛው ክርስቶስ በሚስጥረ ሥላሴ ትምህርት አብ ወልድ መንፈስ ቅዱስ ብለን የምናምነውን ኢሚቴት ለማድረግ የሞከረ ይመስላል። ዘንዶው እንደ እግዚአብሔር አብ፣ ሐሰተኛው ክርስቶስ እንደ እግዚአብሔር ወልድ፣ ነቢዩ እንደ መንፈስ ቅዱስ ሆነው በጣም ራስ ሦስትነት ሲሰሩ ነው የሚታየው። ቁጥሩም ራሱ 66 መሆኑ ሚስጥሩ ከዚህ ጋርም ሊያያዝ ይችላል የሚሉ ሁሉ አሉ። ሐሰተኛው ክርስቶስ የሚታጀበው ሃይማኖታዊ መልክ ባለው ኢንቫይሮንመንትና ሃይማኖታዊ በሆነ አሰራር የሱን ክብርና የሱን ታላቅነት በሚያራምዱ መንገድ ጠራጊዎች አገልጋዮች በመንፈሳዊ አገልጋዮች ታጅቦ ነው። ራእይ መጽሐፍ 13ን ተመልከቱት ምን እንደሚል። ምዕራፍ 13 ቁጥር 4 አውሬውን ምድር ሁሉ አውሬውን እየተከተለ ተደነቀ ይላል። ምን ስለሚሰራ ነው? ምን ስለሚያደርግ ነው? ቁጥር 11 ተመልከቱ ሌላም አውሬ ከምድር ሲወጣ አየው የበግ ቀንዶችና ቀንዶችን የሚመስሉ ሁለት ቀንዶች ነበሩት እንደ ዘንዶ የሚናገር ነበር ይላል። መልኩ እንደምንድነው? እንደ በግ ነው። ሲናገር ግን የማንም ጽኖ ከውስጡ የሚወጣው የዘንዶ። በፊተኛው ማውሬ ስልጣን በርሱ ፊት ሁሉን ያደርጋል። ለሞቱ የሆነው ቁስል ተፈወሰለት። ለፊተኛው አውሬ ምድርና በርሱ የሚኖሩት እንዲሰግዱለት ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። እግዚአብሔር ከሱ ጋር እንደሆነ God incarnated እንደሆነ ሰዎችን ሊያሳምን ሰዎች የሚጠሙትን የሚፈልጉትን ሁሉ ኃይል አለኝ እያለ በማስረጃ በተአምር ማስረጃ ሰዎችን ያሳስታል። እንዲ የሚሉትን አልገዛም የሚሉትን ይገድላቸዋል ያጠፋቸዋል። አያችሁት? ስለዚህ ሐሰተኛው ክርስቶስ በዚህ በነብይ ብቻ አይደለም አመንዝራይቱ ባቢሎን በመባል የምትታወቅ ባውሬው ላይ የምትቀመጥ ደግሞ እንዳለች መጽሐፍ ቅዱስ ያሳየናል። ሁለት ባቢሎኖች በራእይ መጽሐፍ ላይ ተጠቅሰዋል። አንደኛው ከከተማ ጋር የተያዘች ባቢሎን ነው። ሁለተኛይቱ ሃይማኖትን አመንዝራይቱ ባቢሎን ይላታል። በቅዱሳን ደም የሰከረች ይቺ ባቢሎን ቤተ ክርስቲያን ነኝ ብላ ነገር ግን ቤተ ክርስቲያን ላደረጋት ለጌታ ልትሰጠው የሚገባውን ክብር ጥላ ለሐሰተኛው ክርስቶስ የሚመች አካሄድን የሄደች ነች። ብዙዎች የእግዚአብሔር ሰዎች ዛሬ ያሉ ቤተ እምነቶች ወደዚህ አቅጣጫ በመሄድ ነገሮቻቸውን ሁሉ በጨለማ ኃይልና የእግዚአብሔር በሆነና ባልሆነ ላይ የሚለየውን ድንበሩን እያፈረሱ የመጽሐፍ ቅዱስን ስልጣን ዋጋ ያሳጡ ሰዎች በእግዚአብሔር ቃል ላይ ተመስርተው እንደ ክርስቶስ ቤተክርስቲያን እንደ ንጽህት ድንግል የሚኖሩበትን ነገር ዋጋ ያሳጡ ተቀላቀል የሃይማኖት ነገር ያደረጉ እንዳለ ነው ምናየው። ቁርአን እየሳሙ ወገኖቼ አይደለም ይሄ የሚታየ ነገር ነው ምንመለከተው። እና ማንኛውም በሰዎች ልጆች መካከለ ያለው ነገር ኢምፖርታንቱ ነገር ፍቅር ነው በሚል ነው የሚሄዱት። ክርስቲያን ሆኖ እኔና እናንተ በሚናምነው የወንጌል ዑነት ላይ መኖር በጣም ጠባብነት ነው። ዛሬ በአውሮፓና በአሜሪካን ክርስቲያኖች በእምነታቸው በጣም ተንቀ በተለይ በአውሮፓማ ምን ፖስት ክርስቲያን ኤራ ውስጥ የገባ ኮንቲኔንት ነው የሚባለው። መንፈሳዊ ነገር የሚባል ማንሳትም ዊርድ ነው የሚሆንባቸው። ክርስትና ሙልጭ ሆኖ ጠፍቷል። ሂንዱይዝም ቡዲዝም እንዳለ የኢስተርን ሪሊጅን አጥለቅልቋቸዋል። እንደዚህ ባለ አይነት ሁኔታ ውስጥ ሂንዱይዝም በጣም ዊርድ የሆነ እምነት ነው። ግባ በለው ሁሉንም አማልክት የሚያስተናግድ ነው። እና አንድ ሴንትራል የሆነ ነገር የለውም። ስለዚህ ሂንዱይዝም ዛሬ ዮጋ በየቸርቹ ፕራክቲስ እንደሚደረግ ታውቃላችሁ። ዮጋ አይደለም ዮጋ በየቸርቹ ማስተዋቂያ ይደረጋል። አሰምብሊስ ኦፍ ጋድ እዚሁ ያለንበት ቤተክርስቲያን እዚህ ያደርጋሉ። ምንድነው? ኤክሰርሳይዝ ነው ለነሱ። ዮጋን ከሃይማኖት ከሜዲቴሽን መለየት አይቻልም። እስቲ ሜዲቴሽኑንና ብሪዚንግ ኤክሰርሳይዙን አውጡ። እነዚህ ነገሮች ሪሊጂየስ የሆነ ኔቸር አላቸው ወገኖቼ። እና እነዚህን ብታወጡ ኤክሰርሳይዝ ነው የሚሆነው። ኤክሰርሳይዝ ለማድረግ ምን ዮጋ ያስፈልጋል? ዮጋ ሲደረግ ሰዎች አላማ አላቸው። ከበስተጀርባ ከጥንታቸው አለ የሚባለውን የእባብ ኃይል
ከስር እየተጠቀለለ የሚወጣውን በተለያየ ቻክራ ወጥቶ ፋይናሊ ስፒሪቹዋል ሴክስ ለመለማመድ ነው የሚፈልጉት በዮጋ ዴፊኒሽን መሰረት። እና ሰዎች አስተሳሰባቸውን አመለካከታቸውን የሚለውጥ ቴክኒክ በዚህ ውስጥ ይማራሉ። ከመናፍስት ዓለም ጋር ለመገናኘት ክፍተት እንዲኖራቸው ይሆናሉ። ዮጋ ውስጥ ገብተው መንፈሳቸው ለጨለማ ኃይላት ይከፈታል። ዛሬ እውነት መለኪያ የሆነበት ነገር ከቤተ ክርስቲያን ቦታ የለው ቦታ የለው። ዊርድ ነው የምትሆኑት ለሰዎች። ስፒሪቹዋል ፎርሜሽን በሚል ትምህርት ብዙ ሴሚናሪዎች ውስጥ ብሪዚንግ ኤክሰርሳይዝ ይሰጣል። ሃው ቱ ብሪዝ ስፒሪቹዋል ፎርሜሽን ሰው ኢየሱስን ሳይማረው ደቀ መዝሙሩን አብሮት ሳይኖር ጌታን መከተል ሳይኖር ስፒሪቹዋል ኤክሰርሳይዝ በብሪዚንግ እንዴት ነው የሚታየው? እና እንደዚህ ሆናችሁ ተቀመጡ ወደ ውስጥ ሳቡ አሶጡ ይያሉ ስፒሪቹዋል ፎርሜሽን እንዴት ነው የሚሆነው? ዛሬ ክርስትና በሚሰጥበት ሴሚናሪ ውስጥ እንደዚህ ያለ አይነት ትምህርቶች ይደረጋሉ። ባጭሩ ቤተክርስቲያንም ዓለምም ሁኔታው ሁሉ ለሐሰተኛው ክርስቶስ ተዘጋጅቷል። ወዶ ወገኖቼ አሁን ባለንበት ዘመን ውስጥ ኢመርጀንት ቸርችስ የሚባሉ አሉ እየወጡ ያሉ በጣም ወጣቶችን ይማርካሉ። ኢመርጀንት ቸርችስ ኢመርጀንት ቸርችስ የሚባሉት መጽሐፍ ኢመርጀንት ቸርች ተከታይ የሆኑ ሰዎች የሚጽፉትን ጽሑፎች ብትመለከቱ አይ አም ኤቭሪቲንግ ዲፋይንድ ኦን እንዲኔ መባል አልፈልግም ይላሉ። አይ አም ካቶሊክ አይ አም ኦርቶዶክስ አይ አም ሪፎርምድ አይ አም ኤቫንጀሊካል አይ አም ዲስ አይ አም ዛት ኤቭሪቲንግ ብሪንግ ኤቭሪቲንግ ፕራክቲስ የማይደረግ ነገር የለም። መጽሐፍ ቅዱስ የእውነት መመዘኛ መሆኑ ቀርቷል። እንደ እግዚአብሔር ቃል መኖር ብዙዎቹ እየጣሉ ነው። ስፒሪቹዋል ኤክሰርሳይዝ ነው። አንዳንድ ሰዎች እዛ ቦስተን በነበርኩ ጊዜ እኔ ስፒሪቹዋሊቲ ከወዳለሁ ስፒሪቹዋሊቲ ክላስ ወስጃለሁ ስፒሪቹዋሊቲ ይላሉ። ሐኪሞች በተወሰነ ጊዜ የሚወስዱት ትሬኒንግ አለ። አንድ ማቃተ ወዳጃችን እኛ ጋር መጣ ነበር እዛ ስልጣና ለመውሰድ ነው ሆሊስቲክ ሜዲሲን በሚል ሂሊንግ በመንፈስ እንዴት እንደሚያረጉ ሂሊንግ እንዴት እንደሚደረግ ለሐኪሞች ክላስ ውስጥ ለሐኪሞች ይሄን ላንዷ እህት ስነግራት እንደኛ ክላስ ውስጥ እኮ ከትምርት እየተማረን እንዴ ያለ ነገር ሁሉ ተሰጥቶናል ሂሊንግ ይደረጋል። ሶ ኢየሱስ ክርስቶስ የሌለበት መንፈሳዊ ልምምድ ምን ያመጣል? እኛ አንዳንድ ጊዜ ጸልየንም ሰው ላይፈወስ ምንም ላይሆን ይችላል እንዴ ይሄ በቴክኒክ የሚሆነው አይሻልም እንዴ? በጾም በጸሎት ከመሆነው how to perform miracles መጽሐፍቶች እየተጻፉ ነው አይደለም እንዴ? በጾም በጸሎት ከመሆነው የምንሳ ነው የምን ቸርች ምን የምን ወዲና ወዲ ማለት ነው አላደረ ቅድስና ምን ጌታ መከተል ምን እንዴ ሁሉ እንደሚሆን ከሆነ ውድ ወገኖቼ ዓለም ለዚህ ሁኔታ የቱን ያህል እንደተዘጋጀ የራሱን የቻለ ርዕስና ትምህርት ጉዳይ ነው። ግን ሐሰተኛው ክርስቶስ የሚባለው ዝም ብሎ የሚመጣ አስቀያሚ ሰው እንዳይመስላችሁ ማራኪ ሰው ነው። He has a charisma ሰዎችን ይማርካል። በንግግር ይማርካል። ፐርሰናሊቲው ማራኪ የሆነ ነው። ሰይጣን ዝም ብሎ የጀዘበ ሰው አይጠቀም። ነቃ ያለ ሰው ነው። በሞተ ፈረስ ላይ ጋለብም በጣም በጣም ነቃ ያለ ሰው ነው የሚጠቀመው። የስተት አስተማሪ የሚያረጋቸው ሁሉ እንዴት ያለ ምላስ ያላቸው አላን እንዴት ያሉ ሃርድ ወርከሮችን የሚጠቀመው የተጉ ሰዎችን ነው ሰይጣን የሚጠቀመው። ፈዛዛውን አይጠቀም እንዲው አጀዝበዋል ያስቀምጣዋል። ስለዚህ ሰይጣን ሐሰተኛው ክርስቶስ ሲመጣ ምን አይነት ኢንተሊጀንት ሰው ሊሆን እንደሚችል መረዳት አለብን። እና ቤተክርስቲያን እንደዚህ ያለ አይነት ነገር እንደሚኖር ስታይ ምንድነው ማድረግ ያለባት? መጸለይ አለብን እኛ። እግዚአብሔር የተመሰገነ ይሁን አቅም እንዲሰጠን እግዚአብሔር ኃይል እንዲሰጠን እግዚአብሔር በዚህ ዘመን ያለውን እየመጣ ያለውን ነገር መቋቋም የሚያስችል ጸጋና ኃይል እግዚአብሔር እንዲሰጠን መጸለይ ያለብን ወገኖቼ። ሐዋርያቶች በዚህ ስም ሁለተኛ እንዳትናገሩ ብለው በከፍተኛ ማስጠንቀቂያና ዛቻ አሶጧቸው። በምን አቅም ነው ወጥተው መናገር የሚችሉት? እንደዛ ያለ ዛቻ ያለ እኔ አስተውሳለሁ ካድሬዎች እንዴት ሲያፈጡ ሽጉጥ አጥቀው በቃ ያስፈራል። እንዴት ነው ክርስቲያን ሆናችሁ ጌታን አምናለሁ ብላችሁ መሄድ የምትችሉት? ቀበሌ ጠመንጃ ይዞ ቆሞ ወደ ቸርች መሄድ ወጣት ሆናችሁ ሁሉ እንዳትሄዱ እየተባለን በምን አቅም ነው ያንንም ኖር? ለሊቱን سنጸልይ እግዚአብሔር በሚያለብሰን ኃይል ነበር። ክብር ለእግዚአብሔር ይሁን። ዛሬ ያለች ቤተክርስቲያን ጸሎትን ሰይጣን በመዝሙር ተክቶላታል። መዝሙር ነው ከለያማኝ ሆናሉ። ምን ያረጋል? ይዘምራል ይጸልያል። የለም በመዝሙር ክርስትና ተተክቷል። የእግዚአብሔር ቃል በትንቢት ተተክቷል። መንፈሳዊ ልምምድ ላይ ተኮሮች ሆነናል። የጸሎት አቅም የለንም። እነዛ ሐዋርያቶች በእንደዛ ያለ ማስጠንቀቂያ ወስዷቸው ተሰብስበው አልዘመሩ። እስቲ መገለጥ የመጣላችሁ ካለ ስለዚህ ጉዳይ ተናገሩ ብለው እንደ ሟርተኛ ተሰብስበው አልተናገሩ። ወደ አምላካቸው ወደ እግዚአብሔር ጸለዩ። እግዚአብሔር ሆይ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው አሉ። የሚኖሩት ኑሮ ከላይ በመጣ ኃይል ስለሆነ እግዚአብሔር ካልሰጣቸው ምላሳቸው ብርቱ ሊሆን አይችልም። ቃላቸው በብርታት ሊወጣ አይችልም። በእግዚአብሔር ፊት ሲጸልዩ በዛ ስፍራ ላይ የተቀመጡበት ስፍራ ሁሉ እንዳለ ተናወጠ። በሐዋርያት ሥራ ምዕራፍ 2 ላይ እንደነበረው መንፈስ ቅዱስ እንደገና መጥቶ ጢም አርጎ ሞላቸው። ክብር ለእግዚአብሔር ይሁን። ዲዩ ነው ዛሬ እንደዛ ያለ ኃይል እንደሚያስፈልገን? ስንቶቻችሁ የእግዚአብሔርን ኃይል ትፈልጋላችሁ? ስንቶቻችሁ ትጠማላችሁ? ዙሪያችንን ያለ ክርስትናን የሚያዋድቅ በሰለጠነ ላይፍ ስታይል መልክ ሰዎች በዋቂነታቸው በመወላቸው ኑሯቸው ሃይማኖታችን ዋጋ የሚያሳጣ መናፍስታው የሆነ ፐርሰናሊቲ ዙሪያችንን ተጽዕኖ ያደርግብናል። ለክርስቶስ ለክርስቶስ ለመመስከር እንፈራለን፣ ኢንቲሚዴትድ እንሆናለን። ክርስቲያን ነኝ ማለት ራሱ ያስፈራል ለአንዳንድ ሰው። እንዶ በቃ ሰዎች እንዳቁ ነው ምንፈልገው እንዶ ሪሊ ኢየሱስ ጌታ ነው ወገኖቼ። ሐዋርያቶች አልተማሩ አሳጥማጆች ደካማ ምስኪን ሰዎች የሮምን መንግስት ክርስቲያን ያደረገ ዛሬ አውሮፓን ሁሉ በክርስትና ታሪክ ያጥለቀለቀው ነገር የሰሩት ላምበሳ የተጣሉ የጌታ ልጆች ናቸው። በዚያን ዘመን የነበረው ክፋት የግሪክ ፍልስፍና የግሪክ ጣዖት አምልኮ በአገያ ሀገሩ የነበረው የባዕድ አምልኮ ነገስታቶች ይመለክላቸው እጣን ይጠንላቸው ነበር። በምን አቅም ተቋቋሙት? ያንን በኢየሱስ ጌታ ነው። እግዚአብሔር ይመስገን። ስለዚህ ዛሬ ያለንበት ዓለም በየትኛውም አይነት ሁኔታ በጨለማ ኃይል ስር ለመሄድ ዓለም ቢገሰግስ እግዚአብሔር ስሙን የሚጠሩትን አይተው። ክብር ለእግዚአብሔር ይሁን። ዛሬ ብዙ ቦታ ስትመለከቱ እኔ አረሳም በህይወቴ ስዊድን ሀገር ለመጀመሪያ በሄድኩበት ጊዜ እንደዛ ያለ አይነት እጅግ በጣም ዴንስ የሆነ የጨለማ ኃይል ገጥሞኝ አላቀም። የመጀመሪያው ስቶክሆልም በገባሁበት ጊዜ በጣም ደክሞኛል። ሰውነቴ ጀት ላግ አለ። አገር ቤት መሸኛው ምኑ ስለነበረ ረፍት የሚባል ነገር አልነበረኝም እና በዛ ሁሉ ጋር ነው እንግዲህ ወደ ጉዞ ተጀምሮ የመጣሁት። ስለዚህ እዛ ልክ እንደገባሁ ሰውነቴ ደክሞት ስለነበረ እንድተኛ ነገርኳቸው። እነ ተዘጋጀልኝ ክፍል ገባሁ እና በጣም አንድ በሰው ቁመት የምትሆን ዶሮ መጣች ያለውበት ቦታ ተኝቻለሁ። እናንተ ሰው ታወራለች። ምን ልሰራ እዚህ መጣለች? ተቆጣች። ክልሉ የሷ ነው። ልጆችም ልታረገረ መጣው ብላ እንዳለ ልብሴን እንዲህ ልታረገኝ ስትል በኢየሱስ ስም ብዬ ተነሳ። መናፍስቶቹ ያቃሉ ክርስቲያን ሲመጣ የምናገለግለው አገልግሎት ምን አይነት ኢምፓክት እንደሚፈጠር ያውቃሉ። አንዳንዶቹ ካሴቶች አሉኝ እዛ አስተማርኩትን መስማት ትችላላችሁ። በካሴት ነው ኮንቨርት አላረኩትም። ብረት የሚጠመዝስ ትምህርት ነው ያስተማርኩት። ክብር ለእግዚአብሔር ይሁን። ብድግ አልኩኝ ገባኝ። እና ከዚህ በፊት እግዚአብሔር አስተማረኝ ነገር ነበር። በሆኑ እግዚአብሔር ሰዎች የሚታተም መጽሔት ነበር። አስቀድሞ ኃይለኛውን ሳያስሩ ቤቱ እንዴት ይበዘብዛሉ ይላል። እግዚአብሔር የኃይለኛውን ምስጢር ያሳየኝ መሰለኝ። እና እዚህ ሀገር አልኳቸው ክርስቲያኖቹን የዶሮ ምንድን ነው አልኳቸው። አኛ ምን ነው አሉኝ። አይ እንዲሁ ስለ ዶሮ ማወቅ ፈልጌ ነው አልኳቸው። አረኛ ምንም አናቅም። ምንም ስለ ዶሮ አታውቁም አልኳቸው። ምንም ይገርማል አልኳቸው። ምን ነው ገረመ። አይ በቃ እንዲሁ ስለ ዶሮ ማወቅ ፈልጌ ነው አልኳቸው። ቤቱ ትልቅ 20 ምናምን ፎቅ ላይ ነበርኩ ያለሁት። ቁርስ በልተን መስኮት ላይ እንደዚህ ቆሜ እያለሁ ያንን ዶሮ አንድ ቤተ ክርስቲያን አናት ላይ ቁጭ ብሎ አየሁት። በብረት ባንዲራ መስቀያ ላይ ጉብ ብሏል ያ ዶሮ፣ የዛ ዶሮ ቅርጽ። እንዴ አልኩኝ። እኔ ቤተ ክርስቲያን ለምን ሉተራን ቸርች ነው ለምን እዛ እንዳረጉት እኔ የማውቀው ነገር የለም። ገባኝ። እዛ ቦታ ማገልገል የምችለው በመጸለይ ብቻ እንደሆነ ገባኝ። ስወጣ መጸለይ፣ ስገባ መጸለይ፣ ስወጣ መጸለይ፣ ስገባ መጸለይ፣ መጸለይ፣ ጸሎት፣ በጸሎት ኃይል። በጸለይኩ ቁጥር ኃይል ስሞላ፣ እርኩሰቱ በየባቡር ጣቢያው ላይ የዝሙት ስዕል በገሃድ፣ እዚያ ሀገር ብዙ ነገር በስውር ነው፣ እዛ በገሃድ የምታዩት እርኩሰቱ። በጸሎት በጸሎት ሐሰተኛው ክርስቶስ ቶፒክ አይደለም ወገኖቼ። ይሄ ያለንበት ዘመን በጨለማ ኃይል እየተሞላ እንዳለ ተመልከቱ። እኔና እናንተ ይህን ሁሉ መቋቋም የምንችለው እግዚአብሔር በሚሰጠን ኃይል ነው። እዛ ጉተንበርግ ሄድኩ ላገለግል አንድ ሳምንት። ልክ እዛ ገብቼ በጣም ደክሞኛል። ጧት ማታ ጸሎትና አገልግሎት ጸሎትና አገልግሎት ነው እና በጣም ደክሞኝ ስለነበረ ትንሽ ማረፍ አለብኝ ብያቸው መኝታ ተዘጋጀልኝ ቦታ ተኛው። በጣም በሌሊት ተነሳው፣ ፍሬሽ ሆኜ ተነሳው። ስነሳ ግን ይሄ ነው ብየማልለው ከባድ ሸክም በመንፈሴ ላይ ተቀምጧል። መጸለይ ጀመርኩ። ስጸልይ ስገስጽ የመጡት መናፍስት፣ እኔ መንፈሳዊ ነገር አንዳንዴ የተለማመድኩትን ለሰው ማናገር ያስቸግረኛል። እህቴ መነጽር አላት ልብስ አላት ምን አለ። እነዚህ መንፈሳዊ ነገሮች ቢሆኑ ልክ እንደ ልብስና እንደ ቃላቸው ላይ መንፈሳዊ ነገር እኔ እንደሚቀመጥ እኔ አላቅም። ያለኝን መንፈሳዊ ነገር ረርዛ እያሉ በቁጣ በንዴት መጡ መናፍስቶቹ፣ እያቃለሉ ያከበርኩትን ነገር ሁሉ ከላይ ላይ ሊያነሱት ሁሉ ድፍረታቸው በጥላቻ የተሞሉ ጨካኝ የሆኑ መናፍስት መጥተው ከበቡኝ። ስገስጽ በልሳን ስጸልይ ስገስጽ ስገስጽ። እነዛ ሰዎች እንደዚህ ያለ ነገር የሚጸልይ ሰው አይተው አቁም ተጨነቁ። የሹ ምስክር ነች እሷ እዛ ነበረች። እና ስገስጽ ስገስጽ እነሱ ተጨነቁ እንዳያቆሙኝ። ጸሎቱ ጠንከር ያለ ነው። ምን ልበላችሁ ግብ ግብ። ይሄንን እንዳላቆሙ እንኳን ላገለግል ልገለገልም አልችልም ወገኖች። በዛ ጥቃት ውስጥ እግዚአብሔር መጨረሻ ላይ ድል በድል ድል በድል ድል በድል ኃይል በኃይል ጌታን እያመሰገንኩ በብዙ ደስታ ተሞልቼ ከዛ ውስጥ ወጣሁ። ሃሌሉያ። እነዛ ሰዎች ሲጨርስ ብራዘር እኛ እኮ በጣም ተጨነቅን፣ ፖሊስ እኮ እንዳይመጣ ሁሉ ፈራን። ምንድን ነው እሱ ምንድን ነው የሆንከው አሉኝ። የገጠመኝን ስነግራቸው እንደዚህ እንደዚህ ያሉ መናፍስት ገጠሙኝ። መቼም ዊርድም ቢመስላቸው መቼም መናገር አለብኝ። የቤታቸው እንደዛ ሲጮህ ግራ ይገባቸዋል። ስነግራቸው እኛን እኮ ልክ እንደዚህ ነው የሚያደርገን አሉ። ይሲ ውድ የጌታ ልጆች፣ ከእግዚአብሔር ከሆነን ነው ዓለም በሞላው በክፉ መያዙ የምናውቀው። አዳምጡኝ የምነግራችሁን ነገር ስለ ሐሰተኛው ክርስቶስ ስንማር እኔ እሱን ማንነት ማወቃችን ምንም ልንገራችሁ ወገኖቼ፣ ስለ ፎርጅድ የሆነ ገንዘብ ሰው ቢያሳያችሁ ቢውል ፎርጅድ ምን እንደሆነ እኔ ገብቶኛል አልታለልም ማለት አትችሉም። ብዙ አይነት ፎርጅድ አለ አይደለም? ሁሉን አሳይቶ ማን ይችላል? ኦሪጂናሉን ማየት ነው። ኢየሱስ ክርስቶስ እውነተኛው መሲህ በሚገባው ክብርና ግርማ በውስጣችን ካልተቀመጠ ሐሰተኛው ክርስቶስን መቋቋም አትችሉም። ማንም መቋቋም አይችልም። በዚህ ዘመን ያለውን የክርስቶስን ተቃዋሚ መንፈስ ተቋቁመን ማስተማር አንችልም፣ መመስከር አንችልም፣ መኖር አንችልም። እግዚአብሔር የሰጠን ኃይል አለ። መንፈስ ቅዱስን መጠማትን በመንፈስ ቅዱስ መጸለይን ብዙዎቻችን በልሳን መጸለይን ትተናል። ድርቅ ያለ ከደረቀ ምንጭ የሚወጣ ጭልጭል ነገር ነው ምንለው። We have to be filled by the Holy Spirit. ለዚህ ዘመን እግዚአብሔር የሰጠን ጸጋ ዛሬም ይፈስልናል። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ ኃይል መሞላት አለብን። ውድ ወገኖቼ በቤተ ክርስቲያን የኖራችሁትን ታሪክ እንዲሁ የገዘፈ ስጋችሁን ይዞ እያዞራችሁ ክርስትናን አትኖሩ። በመንፈስ ቅዱስ ኃይል ነው ክርስትና የሚኖረው። የተለመደ ሀቢት የሆኑ ጸሎቶችን መተው አለብን። እግዚአብሔር ሆይ ለዚህ ዘመን የሚሆን ጸጋን እለምንሃለሁ። እንደ ለመድኩት እንደ ልማድ አድርጌ እንዲያስኩት ከምኖረው ኑሮ መውጣት እፈልጋለሁ። ብዙ ሰዎች መዳን አለባቸው። ሰዎች እንዳይድኑ እግዚአብሔርን እንዳይከተሉት የጌታ ወንጌል እንዳይነገር ቤተ ክርስቲያን በነገር አማኞች ሕይወታቸውን በቸልተኝነት ኃጢአት በማይመስሉ ክርስቶስን በማይመጥን ዋጋ በሌለው ነገር ተሞልተ እንድንኖር ሰይጣን ያረጋል። ወገኖቼ እግዚአብሔር አይምሯችንን ይክፈት። እግዚአብሔር አይምሯችንን ይክፈት። ዓለም ለሐሰተኛው ክርስቶስ እየተዘጋጀች ነው። ቤተ ክርስቲያንም ያንን እያመቻቸች ነው። የከበረውን ከተዋረደው ምእመናን መለየት እንዳይችሉ ምእመናንን የሐሰት ነገርን አሸር ባሸር ማስተማርና አሸር ባሸር በሆነ መንፈሳዊ ነገር ምእመናን እየተሞሉ ነው። የከበረውን ከተዋረደው መለየት ማንችል ከሆነን አደገኛ ነው። ለሐሰተኛው ክርስቶስ እንደውም የክርስቶስ ተቃዋሚ ከቤተ ክርስቲያንም እንደሚወጣ መጽሐፍ ቅዱስ ይናገራል። ዮሐንስ በመልእክቱ ላይ ሲናገር ምን ይላል? እግዚአብሔር እንድናስተውል ይርዳን። ዮሐንስ ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ከየት ነው የወጡት? ከቤተ ክርስቲያን። ስለዚህ ሐሰተኛው ክርስቶስ በቤተ ክርስቲያኑስ ሊሰራ ይችላል። እግዚአብሔር ይሄንን የሚያጠረጥር ጸጋ በቤተ ክርስቲያን ውስጥ ያምጣ። ክብር ለእግዚአብሔር ይሁን። ቤተ ክርስቲያንን የሚያጸዳት የእግዚአብሔር ያልሆነ ነገር ስር እንዳይሰድ የእግዚአብሔር ያልሆነ ነገር እንዳይመቸው የሚያረግ ጸጋ እግዚአብሔር በቤተ ክርስቲያን እንዲሰጥ መጸለይ ያስፈልጋል። ውድ ጌታ ልጆች በአብዛኛው መንፈሳዊ ችግራችን ምን እንደሆነ ታውቃላችሁ? ብዙዎቻችን ሰልፍ ሴንተርድ ላይፍ ስለምንኖር ነው። መንፈሳዊ ነገርም ለኔ ነው። በቃ መንፈሳዊ ነገር ከኔ ጋር ነው። በሙዳችን ነው የምንኖረው። ሙዳችን በሙድ የሚኖር ሃይ ስንሆን ሃይ፣ ሎ ስንሆን ሎ፣ እንደ ድራግ። እንደዚህ አይደለም ክርስትና። ክርስትና በሳክሪፋይስ ነው የሚኖረው። በጊዜውም ማለጊዜውም የሚኖር ነው። በጊዜውም ማለጊዜውም የሚኖር ነው። እግዚአብሔር እንድናስተውል ይርዳን። በጊዜውም ማለጊዜውም እንደ ክርስቶስ ወታደር ነው ጌታን የምንከተለው። ወታደር ሆነን ነው ጌታን የምንከተለው። ሐሰተኛው ክርስቶስ የሚመጣበት ጊዜ መጥፎ ጊዜ ነው። ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ ይላል። መንፈሳዊ ጤናማነታችን ከሚለካባቸው መለኪያዎች በጣም ቁልፍ ከሆኑ መጽሐፍ ቅዱስን ማንበብና መጸለይ፣ እነዚህ አሲድ ቴስት ናቸው። አሲድ ቴስት። መጽሐፍ ቅዱስ ምንም አልመስል ያለው ሰው እንደመታመመ ሊገባው ይገባል። መጽሐፍ ቅዱስ ሲያነብ እግዚአብሔር የሚያነጋግረን የሚመክረን የሚገስጸን የምንቀደስበትን የምንመከርበትን ነገር ማግኘት አቁመን ከሆነን We're already started to be sick. You have to understand this. መጸለይ እግዚአብሔርን መፈለግ አለ አይደለም? ስንጸልይ እግዚአብሔር ማነጋገር ፊቱን መፈለግ የማይናፍቀን ከሆነ we are already started to be sick. እግዚአብሔር እንድናስተውል ይርዳል። በዚህ አይነት ሁኔታ ሰው ደካማ ሆኖ ሊመጣ ካለው ሁሉ ለመቋቋም ተቋቁሞ ዘመኑ ከሚገልጣቸው የክፋት ኃይላት ጋራ በግብግብ ድል እየነሳ እባቡን ግንጡን እየረገጠ የክርስቶስ ታማኝ ደቀ መዝሙር ሆኖ ለመኖር እንዴት ይችላል? እነዚህ ነገሮች ስፍራ ካልሰጠ ክርስቲያን የእግዚአብሔር ስም የተባረከ ይሁን። አንድ ነገር ልንገራችሁ። ብዙዎቻችን ጌታን ለመከተል በመወሰናችን በቂውንና ዋናውን ነገር ወስነናል። እስቲ አስዩም አድርጉ። ለማግባት ሁለት ሰዎች ቢስማሙና በቃ ሰርጋቸውን ጨርሰው ተጋባን ብለው ቢሉ የተሰርጉ ቀን ከሆነ አለቀ? ትዳራቸው ያምራል በቃ እኛ እኮ ተጋባን በቃ አለቀ ሞተ ነገሩ። ትዳራቸውን የሚያሳምረው የሰርጉ ቀን የተከናወነው ነገር አይደለም። እለት እለት የሚኖሩት ኑሮ ነው። የትዳራቸው ጣዕሙ ያለው የሰርጋቸው ቀን የታረደው ሰንጋ አይደለም። የሰርጋቸው ቀን የተበላው ኬክ አይደለም። የሰርጋቸው ቀን የመጣው ህዝብ ብዛት አይደለም። ከሰርጋቸው በኋላ የሚኖሩት የለት እለት ህይወታቸው ነው። ያንንም ባለመጠበቅ ብዙ ሰዎች ባሸበረቀ ሰርግ ተጋብተው ውድ ወገኖቼ ትዳራቸውን ያጡ ስንት ሰዎች አሉ። ከጌታ ጋራም እንደዛ ነው። እግዚአብሔር የተመሰገነ ይሁን። እኔ በልቤ ውስጥ የሚሰማኝ ሪሊ ጮኸት አለ። ምን እንደሆነ ታውቃላችሁ? እስቲ እንጸልይ የምትሉበት ዘመን እግዚአብሔር ይስጠኝ በሉ። እንጸልይ መባባልን እስቲ እግዚአብሔር ይስጠን። ይሄ አሜሪካን ቅራቅምቦ ሞልቶ ላይሞላልን ምንም አርጎ ምንም ላያረገን እንዱ እንዳሳደድ ነው። ቪዥናችንም ራያችንም እሱ ሆኖ ሊመጣ ካለው የሚያቆመን የሚያጸናን ጸጋ ሳንለብስ ችግር ቢመጣ ምን ይመስላችኋል? ይሄ መጨረሻው ዘመን ትምህርት ውድ ወገኖቼ የሚሆን ነገር ነው። ጥፋት እንደ ድንገት እንደ ወጥመድ በሰዎች ላይ ይደርሳል። ክፋት ድንገት ነው የሚመጣው። በዓለም ላይ የተነሱ ጦርነቶች የምትመለከቱ ድንገት ነው እንደ ጎርፍ እንደ ፈሳሽ ውሃ የመጣው። ዛሬ ዓለም ለስጋት ለሚዳርጉ ችግሮች ትላንትና ሲቀርብ ነበር ብዙ አላየሁትም። ኢንሳይደርስ ለፕሬዝዳንት ኦባማ የዓለምን ሁኔታ የሚናገሩ ሶስት ሰዎች እነዚህ ናቸው ዋናው የሚናገሩት። እና ፕሬዝዳንቶቹ በቃ ጭንቅ ያላቸው ነው የሚሰሙት። እንደዚህ እስማኤል ያረጉ ውጭ እንዳታዋቸው ስንት ስኬር የሚያረጋቸው ነገር አለ የሚያባነናቸው። አለማወቅ አንዳንድ ጊዜ ጥሩ ነው ይባላል። እኔና እናንተ ዘመኑን እየዋጀን ክብር ለእግዚአብሔር ይሁን እየጸለይን በዓለም ላይ የሚንቀሳቀሰውን ቤተክርስቲያን ታማኝ ባለመሆኗ ወንጌልን በመጣሉ በቤተክርስቲያን በሉት በምንኖርበት በሆን የሰለጠነውን ኃይል እየረገጥን ሊያኖረን የሚችል የጌቶች ጌታ አለ። የጌቶች ጌታ አለ። ድሮ ትዝ ይለኛል በቃ ብዙ ሰዎች ቤታቸው ሁሉ ለቤተ ክርስቲያን ዘግተው ነበር። ባይብል ስተዲ እንኳን መምጣት አይችሉም ነበር። በቃ እግዚአብሔር ኢትዮጵያን የሚጎበኝበት ዘመን ይሉ ነበር። እኔ እውነተኛ ነገር ነው መነግራችሁ የሚያቆኝን መጠየቅ ይችላልላችሁ። እኔ ኢትዮጵያን የሚጎበኝበት ዘመን የምጠብቀው ዘመን የለም። እግዚአብሔር ጎብኝቶ ለህዝቡ ቤዛ አድርጓል። ክርስቶስ ጎብኝቶ ሳለ ብርሃን በጨለማ ለሚሄድ ብርሃን ወጣ እየተባለ ማየት አቅቷቸው ነው የእግዚአብሔር ልጅ የሰቀሉት። ይሄ ታማኝ ጌታ ለሚጠሩት ባለጠጋ ነው። የጌቶች ጌታ ነው። የነገስታት ንጉስ ነው። ክብር ለእግዚአብሔር ይሁን። ስለዚህ በፈዘዘ በደከመ አቅም ባጣ ዘመኑ በተጫጫ ነው ህይወት አይደለም ጌታ የምናመልከው። ኢየሱስ ኃይል ያለብሰናል። ያለውን ዘመን በዚህ ዘመን ያለውን ለመመስከር ክርስቲያን ሆኖ ለመኖር በተሰጣችሁ ጸጋ ለምልማችሁ ለመኖር የሚጋፋችሁ ኃይል ሁሉ ይረገጣል ይሰበራል። በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን ሰጥቻችኋለሁ። ክብር ለእግዚአብሔር ይሁን። በዚህ አይነት ኃይል መሄድ የሚያቀተም እንደነው ከዓለማዊ ሆነ መኖር እንፈልጋለን። ይሄ ክርስቶስ አይመችም ለኛ ለምንመቸው ኑሮ። በቃ ከሱ ጋር አንዱ ሳነካው ደግ ነው አድኖናል ጌታ ይመስገን ሃሌሉያ። እንዲው በቋፍ ሆነን የሱ ኃይል ወደሚሰራበት ክልል ፊታችንን አላዞርንም። ልባችን በመንገዳችን ላይ ጌታ በፈለገው መንገድ ላይ አልሆነም። ያን ጊዜ ኃይል አይኖረንም። እግዚአብሔር ግን ኃይል ይሰጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ምን ይሰጣል? ኃይል ይሰጣል። እኔ በጣም ሁሉ ጊዜ የሚያሳስበኝ ነገር አለ። ሰዎች ብርሃን በበር ሊበራ በቻለበት ቤተክርስቲያን ውስጥ ይያሉ ስንት ሊያተርፉ የሚችሉበትን ነገር በቸልተኝነት ይዘው የሚጎዱት ጉዳት በጣም ያስፈራኛል። እነቴን ነው ምነግራችሁ፣ በጣም ያስፈራኛል። እግዚአብሔር ማስተዋል ይስጠን። የጌታ ስም የተባረከ ይሁን። ሐሰተኛው ክርስቶስ ሲመጣ የሚያደርጋቸው ነገሮች በሙሉ በራይመ በዳንኤል መጽሐፍ ላይ የተጻፈ በጣም ድንቅ ነገር አለ። የቱንም ያህል የከፋ ነገር በዓለም ላይ ሊመጣ ቢችል ወገኖቼ፣ የፈለገው አይነት የክፋት ኃይል ቢመጣ አምላካቸውን የሚያውቁ ህዝብ ምን ያደርጋሉ? ይበረታሉ፣ ያደርጋሉ። ድሮ በደርግ ጊዜ የሃይማኖት አላደም የባህል አብዮት እናካሄዳለን እያሉ በጣም የአይዋማ አይሴባ ማሉ ያለው በዛን ዘመን የነበረው የፓርቲ ትርምስምስ ክርስትናን ባዶ ባዶ ያደረገ ሰው ሁሉ እንደ ምስኪን የቆጠረን ጊዜ ነበር። ይሄ ቃል ያጽናናኝ ነበር። አምላካቸውን የሚያውቁ ህዝብ ይበረታሉ፣ ያደርጋሉ። ያ አብዮት ብን ብሎ ድራሹ ጠፍቷል። ክብር ለእግዚአብሔር ይሁን። መቀለጃ መተረቻ ሆኗል። ኢየሱስ ጌታ ግን እኛን አኖሮናል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አምላካችንን ብናቀው፣ በአምላክነቱ ብናስተናግደው፣ የጌቶቹን ጌታ ኢየሱስን ብናምነው ብናስተናግደው ዛሬም በድል ያኖረናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኔ አንድ ነገር ማምነው ነገር አለ። ዛሬ ለራሳችሁ ከምትኖሩት ኑሮ አውጥቶ የወንጌል አገልጋይ ቢያረጋችሁ እልል አትሉ? በዚህ ዘመን ለክርስቶስ አገልጋይ የሚሆን የለም። ጌታን አገለግላለሁ ማለት እኮ ጠፋ። በተለይ አሜሪካን የገባማ ፓስተር ካልሆኑ በስተቀር አይሆንም። ሲመጡ ነው የሚጀምራቸው። እስቲ ጥሩ ስራ የሚያገኙበት እድል ይኖር ወይም ቸርቹ ምንም አይሰጣቸው ይሆን? አይ አገልጋይ መሆን አይፈልጉ። ሞቅ ያለ የተደራጀ ቦታ ከፈለጉ አብዮት አካሄደው ፓስተር መሆን ኦቨርናይት የሚፈልጉት አይደለም። ውድ ወገኖቼ፣ ጌታ ለአገልግሎት ሁላችን ይፈልገናል። ሐሰተኛው ክርስቶስ በመናፍስት ኃይል እየታገዘ በሐሰተኛ ቤተ ክርስቲያን እየታገዘ ለጥፋት ሲሰናዳ፣ የክርስቶስ ቤተ ክርስቲያን ደግሞ የክርስቶስን ወንጌል የመንግስቱን ወንጌል ይዛ በክብር በኃይል መሰናዳት አለባት። ለምን? ኢየሱስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። ዛሬ በጨለማ ኃይል ስር ያሉ ያልዳኑ ሰዎች የወንጌል ምስራችን እናንተ ልነግራችሁ ያስፈልጋል። ጌታን ሊያምኑ ሊቀበሉት ያስፈልጋል። ወደ ጌታ ሊመጡ ያስፈልጋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር እሳቱን በውስጣችሁ ያቀጣጥላል። እግዚአብሔር የሚጠራችሁ ሰዎች እንደምትኖሩ ነው ያምናለሁ። እንደኔ ያለ ሰው ብቻ እያገለገለው የጌታ ስራ ለምንድን ነው ምስኪን የሚሆነው? ክርስቶስን ልታገለግሉ ወንዶች ሴቶችን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። አም ቴሊንግ ዩ ነቴ ነው ምነግራችሁ። እስኪ ተመልከቱ፣ አበሻውን ኢትዮጵያውያኖችን ተመልከቱ። በድራግ ሆምለስ ሆኖ አይምሯቸው ነው አዞ ሁሉ ተበታትኗል። አሁን ደኔ ያለ አገልጋይ ሁሉንም መሆን አይቻለም። እግዚአብሔር ሸክም ቢሰጠን እነዚህ ወገኖቻችን ቢድኑ ተቀጥራችሁ ሰርታችሁ ከምታገኙት ገንዘብ የተሻለ እግዚአብሔር እንኳን ሊሰጣችሁ ይችላል። ወገኖቼ ለምትበሉት ነው የምትጨነቁት? ለምትኖሩት እግዚአብሔር ታላቅ ነው። ክብር ለእግዚአብሔር ይሁን። ይሄ ያለንበትን ዘመን ከጨለማ ኃይል እየተጋፈጥን የሰይጣንን ኃይል ድል እየነሳን የጌታን ስም እየጠራን በክብር በኃይል በግርማ ኢየሱስን እያመለክን በድል ልንኖር የሞት የሲኦል መክፈቻ በእጁ አለ። በሰማይ በምድር ስልጣን ሁሉ ተሰጥቷል። ሐሰተኛው ክርስቶስ የሚመጣው ሐዋርያው ጳውሎስ ለተሰሎንቄ ሰዎች በጻፈው መጽሐፍ ላይ የእውነትን ፍቅር ላልተቀበሉ ሰዎች ብቻ ነው። የእግዚአብሔር እውነት ለገባቸው ሐሰተኛው ክርስቶስ ለነሱ አይደለም የሚመጣው። የስተትን አሰራር ያምኑ ዘንድ የእግዚአብሔርን የወንጌል እውነት ላልተቀበሉ ሰዎች ነው። ለኛ አይደለም የሚመጣው። እኔ ሐሰተኛ ክርስቶስ አልጠብቅም። ክብር ለእግዚአብሔር ይሁን። በጌቶቹ ጌታ በኢየሱስ ክርስቶስ ጸጋ ተሞልተን ማገልገልን ነው የሚታየኝ በበኩሌ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። እንደዚህ አይደለም ላስተምር ያሰብኩ። ለምን እንደሆነ አላቅም። እግዚአብሔር እንደዚህ ባለ መንገድ እንዳካፍላችሁ እንደወደደ። ግን ወገኖቼ በውስጥ ያለ ሸክም ነው ይሄ። የእግዚአብሔር ስም ብሩክ ይሁን። ተነስተን እንጸልይ። እንጸልይ። መንፈሳችሁን እያነሳሳችሁ እያነሳሳን እንጸልይ። ዝም ብሎ ጸሎት አትጸልዩ። ሃሌሉያ። ውስጣችሁን እስቲ በእግዚአብሔር ፊት ብድግ አርጉት ወገኖቼ። የወደቀ መንፈሳችሁን አንሱት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጌቶች ጌታ ነው። የነገስታት ንጉስ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። እስቲ ወደ ጌታ እጃችሁን አንስታችሁ መንፈሳችሁን ቀስቅሳችሁ ጌታ ሆይ የወደቀውን የሞተውን ነገሬን በመስቀል ኃይል ታምኜ በደም ታምኜ ጌታ ሆይ በፊት ስምን እየጠራው እነሳለሁ በሉት እስኪ። ኦ ሃሌሉያ። እግዚአብሔር ልጅ ኢየሱስ ክርስቶስ የከበረውን ኃይልህን ጌታ ሆይ የሕዝብህን ሕይወት የሚያደክም የሚያጫጫ የጨለማ ሥራ የአጋንንት ኃይል በኢየሱስ ክርስቶስ ስም ይሰበር ጌታ ሆይ በኢየሱስ ክርስቶስ ስም ይሰበር። ስምህን በዚህ ጉባኤ ላይ እንጠራለን ጌታ ሆይ የሚያድነውን የሚታደገውን የሚያድነውን የሚታደገውን የኢየሱስን ስም እንጠራለን። እግዚአብሔር አምላኬ መድኃኒቴ ሆይ እንደ ተጠራንበት መጠራት እንድንመላለስ ያዳንከን በቅዱስ አጠራር የጠራህን የእግዚአብሔር ልጅ የሚያድነውን ያንን የከበረ ስም ኢየሱስ 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 እንጠራለን። ይህንን የከበረ ስም ጌታ ሆይ ስምህ ጌታ ሆይ እንደሚፈስ ዘይት ነው። የደከመውን ጌታ ሆይ የፈዘዘውን ጌታ ሆይ የሚያነቃ የሚያወዛ ነው ጌታ ሆይ። ዛሬ በዚህ ቦታ ያሉ ወንድሞቼና እህቶቼ ጌታ ሆይ እነሆ ተነቃቅተው ጌታ ሆይ በተስፋ ተሞልተው ባሰማራሃቸው ጌታ ሆይ እንዲኖሩ ድል ፋንታ በሰጣቸው ስፍራ ስምህን በግርማና በኃይል እየጠሩ እየመሰከሩ የሚኖሩ ታማኝ የወንጌል አገልጋዮች እንዲሆኑልህ ለምናለሁ ጌታ ሆይ። አንደበታችንን ቀድስ። አንደበታችንን ፍታ። መንፈስ ቅዱስ በውስጣችን ይለፍ። የእግዚአብሔር መንፈስ ይግባ በውስጣችን። የእግዚአብሔር መንፈስ በውስጣችን ይፍለቅ። ሃሌሉያ። ጌታ ሆይ ክብር ላንተ ይሁን። ክብር ላንተ ይሁን። ምንጩ ይፍለቅ። ምንጩ ይፍለቅ። አንደበታችን በዝማሬ በምስጋና በጸሎት ይሞላ ጌታ ሆይ። ሃሌሉያ። እግዚአብሔር አምላኬ መድኃኒቴ ሆይ የክብር እጅ የክብር ኃይል በሕዝብ ልብ ውስጥ ጌታ ሆይ ይለፍ። ጌታ ሆይ የክብር ኃይል ይለፍ የነ ጌታ የክብር ኃይል ይለፍ የነ ጌታ። ሃሌሉያ ሃሌሉያ። እግዚአብሔር አምላኬ መድኃኒቴ በጌታ በኢየሱስ ስም እማጸናሃለሁ። ውስጣችን ጌታ ሆይ አንተ እንደተናገርክ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብለሃል። ጌታ ሆይ ፈንቅሎ ይውጣ። የደፈነውን ይፈንቅል። ምንጭ ይፍለቅ። ምንጭ ይፍለቅ። ምንጭ ይፍለቅ። ምንጭ ይፍለቅ። መንፈስ ቅዱስ ይፍለቅ። መንፈስ ቅዱስ ይፍለቅ። በቅዱሳን ውስጥ ይፍለቅ። ጌታ ሆይ ጌታ ሆይ ቅዱሱ መንፈስ ይፍለቅ። ይፍለቅለቅ ይፍለቅለቅ ይፍለቅለቅ። ሃሌሉያ ሃሌሉያ። ጌታ ሆይ እንማጸናሃለን። በከበረው ኃይልህ ድንቅ በሆነው እጅህ መልካም በሆነው ጸጋህ ሙላን ጌታ ሆይ።